ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ የካቲት 12 ቀን 2016 ዓመተ ምህረት ነው።
የወንድ ወልደ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ወደዚህ ሪፖርቶችን እነዚህ የአማራ ወጣቶች ከታገቱ
ማክሰኞ የካቲት 12 ቀን 1540 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከመቼ?
ዛሬ የካቲት 12 ቀን 1929 ዓመተ ምህረት በፋሽስት ኢጣሊያ ወታደሮችና በባንዳ ሰራዊቱ በግፍ የተፈጁ ኢትዮጵያውያንን የምንዘክርበት 87ኛ ዓመት ነው። በቅድሚያ አጭር ዜና በማስከተልም ከጓድ ኢያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ መስራችና ከፍተኛ አመራር ኮሚቴ አባል ጋር እያደረግነውን አጭር ወቅታዊ ጉዳይ ላይ ያተኮረ አጭር ቆይታ እናሰማለን። በማስከተልም ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠ መግለጫ እናሰማለን። በቅድሚያ የካቲት 12 የሰማዕታት ቀንን አስመልክቶ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን እናሰማለን።
የካቲት 12 የሰማዕታት ቀን መዘከር ብቻ ሳይሆን በተራም መታገል። ከዓመት ዓመት ኢትዮጵያውያን የካቲት 12ን የሰማዕታት ቀን ብለው የሚያከብሩት በየካቲት 12 የጣሊያኑን ወራሪ ማርሻል ቪክቶር ሩዶልፎ ግራዚያኒ ላይ በአዲስ አበባ በገነተ ልዑል ቤተ መንግስት ትንሹ ግቢ የግድያ ሙከራ ከደረሰበት በኋላ በዚያ ቀንና በቀጣይ ሁለት ቀናት በጣሊያኑ ባለስልጣን በጉዌዶ ኮርቴሴ በተሰጠ ትዕዛዝ መሰረት ከሰላሳ ሺህ በላይ ዜጎች በአሰቃቂ ሁኔታ በአዲስ አበባ ተጨፍጭፈው አልቀዋል። በሙሶሎኒ እዝም መሰረት የጥቁር አንበሳ አርበኞች የነበሩ እና ጥቂቶች ኢትዮጵያ ምሁራንን ታድነው ሲገደሉ ለጥቆም የደብረ ሊባኖስ ከመቶ በላይ ካህናትና ባህታውያን ተረሽነዋል። የካቲት 12 በኢትዮጵያ ታሪክ አሰቃቂ ምዕራፍ ነው። በግድ በደርግም በወያኔም ብዙ የህዝብ ፍጅቶች ታይተው በሩቅ ርቀት ሳይሆን በቅርቡ ቀይ ሽብር፣ ወተር፣ አርባ ጉጉ፣ ጋምቤላ፣ ኦጋዴን፣ አሶሳ፣ በደን ወዘተ በሚለው እንድናተኩር ማድረጋቸውን እናውቃለን። የግራዚያኒና የፋሽስቶቹ ግፍና ጭፍጨፋ ከቶም የሚረሳ አይደለም። ለዚህም ነው ዜጎች ለግራዚያኒ በጣሊያን ሐውልት ሲያቆሙለት የተቃወሙት። ለዚህም ነው የጣሊያን መሪ የነበረው ቤርሉስኮኒ የሙሶሎኒ አገዛዝ የተወረሩትን ህዝቦች ጠቀመ ሲል አጥብቀን የምንቃወመው። ለዚህም ነው ያፓም ሌሎችም ለሙሶሎኒ ወራሪ ጦር ወርቅም ድጋፍም ቡራኬ የሰጠችው የካቶሊክ ቫቲካን ተቋም ለአይሁዶች ይቅርታ እንዳለችው ሁሉ ዛሬ የኢትዮጵያን ህዝብ ይቅርታ መጠየቅ አለባት የሚሉት። ታሪክና ሀቅ ተደብቆ ወይም ተረስቶ አይቀርምና ኢትዮጵያውያን ከአመት ወደ አመት የካቲት 12ን ያከብራሉ፣ ይዘክራሉ። ዝክሩ ያደረሰውን ለማስታወስና አገር እንዴትም እንደተጠበቀችም ለማስታወስም ነው። ዝክር ካልን ዘንዳ የነበረውን ማስታወስ የግድ ነው። የናፖሊ ኢጣሊያ ልዑል ተወለደ በሚል ግራዚያኒ በቤተ መንግሥት በዓል አድርጌ ለለማኞችም እኔው ለጋሽ ልሆን ይላል። ብዙዎች ይሰባሰባሉ። የጣሊያን ባለስልጣኖች፣ ባንዳዎች፣ የኔ ቢጤዎች ወዘተ። ለዚሁ በዓል ደግሞ ሞገስ አስገዶምና አብርሃ ደቦጭ የተባሉ ወጣቶች፣ በዛሬው ክልላዊ መለያ ደግሞ ኤርትራውያኖች ይዘጋጃሉ። የሚወረውሩትን ከአስር በላይ ፈንጂ ቦምቦች አቅራቢው ደግሞ ታክሲ ነጂው ስምዖን አደፍርስ ይባላል። ሞገስና አብርሃ ደቦች ተሽለክልከው ገብተው ከአስር በላይ ቦምብ በግራዚያኒ ላይ ይወረውራሉ። ግራዚያኒ ባይሞትም በ365 ፍንጥቅ ጣቂ ተመቶና ቆስሎ ወደ ሆስፒታል ይወሰዳል። የአቡነ ቄርሎስ ሹፌር ሲሞት አቡኑ ይቆስላሉ። ጀነራል አርማንዶ ፔትሪትና የጣሊያን አየር ኃይል አዛዥ በኢትዮጵያ የመርዝ ጢስ አስረጨው ጀነራል ሊዮታም ይቆስላሉ። ሊዮታ እግሩ ይቆረጣል። በዚህ የተነሳም የጣሊያን ወራሪ ጦር ፍጅቱን በአዲስ አበባ፣ ደብረ ሊባኖስ ወዘተ አካሂዶ ከ30 ሺህ ያላነሱ ኢትዮጵያውያንን ይፈጃል። የጣሊያን ጦር ባንዳዎችንም ሆነ ቦምብ ወረወሩ ብሎ ያጋለጠውንም ከሃዲ አየለ ጉባኤንም ሳይቀር ለእስር ይዳርጋል። ወታደራዊ ፍርድ ቤት አቆምኩ ብሎም ብዙዎች ላይ ፍርደ ገምድሉን አሳልፎ ረሽኗል። በዜጎች ሬሳ ላይ ሲያሾፍ የተነሳው ፎቶም እስከዛሬ ድረስ አለ። የካቲት 12ን ስንዘክር መገንዘብ መማር ያሉብን ሐቆች አሉ። በተለይም ዛሬ ትግልና መጽዋዕትነት መጨረስና ማስጨረስ ብለው ለሚያራዝኑ ክፍሎች እነ አብርሃምና ሞገስ ተማሩ ይላሉ። በቅድሚያ ጀግኖቹ በውልደት ኤርትራዊ ቢሆኑም አገራችን ኢትዮጵያ ብለው ለመጽዋዕትነት መዘጋጀታቸው ዛሬ ማንነታቸውን ለካዱ ሁሉ ትምህርት ነው። በግራዚያኒ ላይ የግድያ ሙከራ ማድረጋቸው ጀግና አሰኝቶ እስከ ዛሬ የሚያስደንቃቸው ናቸው እንጂ ያውም ላይገሉት ህዝብን አስጨረሱ ብሎ የሚያስወግዛቸው አይደሉም። የዛሬ ጥራዝ ነጠቅና አልፎም ቡከን ፖለቲከኞች በትግል የተሰዉትን ከንቱ የታገሉትን አስጨራሽ ለሚሉቱ የካቲት 12 ማፈሪያዎች ይላቸዋል። ሁለት ግለሰቦች በወረወሩት ቦምቦች ግራዚያኒ ባይሞትም ከ30 ሺህ ያላነሰ ዜጋ ተረሽኗል፣ ተገድሏል። አስጨረሱ ህዝብን እና አብርሃና ሞገስ ጀግኖቹ ወደ ሱዳን ሊሸሹ ሲሉም የገደላቸው ጣሊያን ሳይሆን የጎጃም አርሶ አደር ነው። ተጠቅተው የሚያፈገፍጉ አርበኞችንም ከወሎ ጎጃም እስከ ጅማ ወዘተ አገሬው መግደሉ ምስጢር አይደለም። ይህም ሌላ ሸክማችንና ማፈሪያችን ሆኖ የቀጠለ ነው። የያፓ ታጋዮች ባሳደር ላይ አንተኩስም ብለው ግን በእነዚሁ ተይዘው ለደርግ ተሰጥተው ወርቅ ታጋዮች ለሞት በቅተዋል። አርበኞችንም ከጅማ እስከ ሲዳማ እና ወሎም ወገን አጥፍቶና ለጣሊያንም አሳልፎ ሰጥቶ ማስገደሉ ታሪካችን ነው። የካቲትም ይህን ያስተምራል። የባንዳው መንጋ ብዙ ነበረ፣ ለጣሊያን ያደረውም ጥቂት አልነበረም። ዛሬም በወያኔ ጊዜ እየታየ ያለ ነው። ለዚህም ነው ከየካቲት 12 መማር ያለብን ዛሬም እውነታችን ነውና። ፍርሃቱም ክህደቱም አለ። ወኔ ቢያጥጥም ድራሹ አልጠፋም። በጣሊያን ጊዜ የተፈጀው ጀግና ምሁርና በደርግ ጊዜ ሞት አይፈሬ ሆኖ ያለቀው ተራማጅ ግን ዛሬም በአሳዛኞችና የባዕድ ቅጥረኞች ሚናውና ግዳጁ ተክዶ መገኘቱ የሚሸፋፈን አይደለም። የካቲት 12 የጀግኖች ቀን፣ የሰማዕት ቀን፣ ሕዝብ የሚጠይቀው መስዋዕትነት የተከፈለበት ጊዜ። አስፈጃችሁን ያለ አልነበረም፣ ዛሬም የለም። ይህን ተገነዘብን ብለው ሰማዕትን የሚዘክሩ ዛሬም ሆነ ትናንት ለኢትዮጵያ ሲሉ መስዋዕትነት የከፈሉትን ሊያወግዙ ቀርቶ ሊተቹ ብቃትና መሰረት እንደሌላቸው ማወቅ አለባቸው። የአገር ነጻነትና ክብር በወሬ ሳይሆን የሚከበረው በመስዋዕትነትና በትግል ነው። የፈሪ ተረይ የባንዳ ራቅ ነጋሪትም የሚጎሰመው ለዚህ ነው። ለኢትዮጵያ የተሰዉት ሰማዕት ሁሉ ክቡርና ሕያው ናቸው። ለአገርና ለወገን እንታገል፣ ሞት አይፈሬም እንሆን። አሁን ወደ ዜናው። ከዚህ ቀደም የጄኔቫ ኮሎራዶ ነዋሪ ጌታቸው በየነ የፋኖ የውጭ ጉዳይ ብቸኛ ወኪል ሆኜ ተሽሜያለሁ ብሎ በተናገረ ጊዜ የተፈጠረው ውዝግብ የሚታወስ ነው። ውዝግቡ አንድም ሰውየው ከኮሎኔሉ ጋር ቅርበት አለው በሚል ሲሆን፣ በሌላ በኩል ደግሞ በስነ ምግባር ጥያቄም ቢሆን አቶ ጌታቸው በሙስናና በሴት ድፍረት የተከሰሰ ነው በሚል ነበር። ዛሬ ደግሞ ጌታቸው በየነ የፋኖ ብቸኛ የፖለቲካ ወኪል ነኝ ብሎ በአሜሪካ መመዝገቡ ብዙ ጭቅጭቅን የሚጭር ሆኗል። የፋኖ ደጋፊ ወይም ወኪል ነኝ የሚሉ ክፍሎች የጌታቸውን ውክልና የሚቀበሉት አይደሉም። ፋኖ አነጋጋሪ ወይም አጨቃጫቂ ሰዎች ወኪል ብሎ መሰየም ንትርክን ከመፍጠር ይልቅ ከእንደዚህ አይነት ተግባሮች ታቅቦ አንድነቱን የሚያጠነክርበትን እርምጃዎች ቢወስድ የተሻለ ነው ብለው ታዛቢዎች ይተቻሉ። ዓለም አቀፍ የምህረት ጠያቂ ድርጅት አምነስቲ ኢንተርናሽናል ትላንት ባወጣው መግለጫ በጣም የዘገየ ቢሆንም አገዛዙ በአማራ አካባቢ ያወጀውን የአስቸኳይ ጊዜ አዋጅ ሰላማዊ ተቃውሞን ለማፈን የሚደረግ ነው ብሎታል። ይህ አዋጅም አገዛዙን የሚቃወሙ የፖለቲካ ሰዎችና ጋዜጠኞችን እንደፈለገ እንዲያስር፣ ክስ ሳይመሰረትባቸውም ለረጅም ጊዜ እንዲጉላሉ መጠቀሚያ አድርጎታል ብሏል። የውጭ ጉዳይ ሚኒስትር ተብዬው በአዲስ አበባ ከተማ አማርኛ ቋንቋ ብቻ በመናገራቸውና ኦሮምኛ ባለመቻላቸው በብዛት ከመንግስት መስሪያ ቤት መባረራቸው እየታወቀ አማርኛ የአፍሪካ ህብረት ቋንቋ ይሁን ብሎ መጠየቅ አገርን ማስከበር ሳይሆን በህዝብ መቀለድና ራስን ማቅለል ነው ተባለ። የአፍሪካ ህብረት ስብሰባ ሲደረግም የሶማሊያው ፕሬዚዳንት ስብሰባ አዳራሽ እንዳይገባ የተደረገው ሙከራም ዓለም አቀፍ መስሪያ ቤቶችን ለምታስተናግደው አገራችን ታላቅ ሀፍረት መሆኑም ሊታወቅ ይገባዋል ተብሏል። በተጨማሪም ዘረኛው የኦሮሞ ማገዛዝ አዲስ አበባ ባለም አቀፍ ያላትን እውቅና ለማጣጣልና ለህዝብና ለታሪክ ባለው ንቀት የአፍሪካ ህብረትም ሆነ ሌሎች ድርጅቶች ከአዲስ አበባ እንዲነሱ እያሴረ ነው ተብሏል። ዜናው በዚሁ ይጠቃለላል። ኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓ የሰጠ መግለጫ የካቲት 12 ቀን 2016 ዓመተ ምህረት ዘረኛው የኦሮሞ ማገዛዝ ያካሄደው ፋሽስታዊ ጭፍጨፋ ሊወገድና በአስቸኳይ ከስልጣን ሊወገድ ይገባል። በህዝብ ላይ ተሽሞ ስልጣን ላይ በቆየባቸው አምስት የመከራ ዓመታት ንጹሃንን በጋስ ሲጨፈጭፍ የቆየው ዘረኛው የኦሮሞ ማገዛዝ ጥር 20 ቀን 2016 ዓ.ም በጎጃም መራዊ ከተማ በሚኖሩ ሰላማዊ ዜጎች ላይ ባካሄደው ዘግናኝ ጭፍጨፋ ከ200 በላይ ንጹሃን ዜጎች ህይወታቸውን አጥተዋል። በአማራው ላይ ፋሽስታዊ አዋጅ አውጆ የዘመተበትን ያገዛዙ ጦር ህዝባዊ ኃይል ፋኖ በየግንባሩ ድባቅ ሲመታ ሰላማዊ ዜጎችን በጎዳናና በቤት ለቤት ህፃን አረጋዊ ሳይል በጅምላ ጨፍጭፏል። በአማራው ላይ እርቂትን በአዋጅ ይፋ ካደረገ ግማሽ ዓመት አልበቃው ብሎ በወራት አራዝሞታል። ከላይ በድሮን ከታች በታንክና ሞርታር ንጹሃንን በመጨፍጨፍ ንብረታቸውን የማውደም ዘመቻ ላይ ይገኛል። በአማራው ላይ ከወለጋ እስከ መራዊ የዘለቀው የደም ጎዳና የሚያሳየው ዘረኛው የኦሮሞ ማገዛዝ ፍጹም አረመኔነት ምን ደረጃ ላይ እንደደረሰ የሚያሳይ ሲሆን እስካሁን በፈጸመው የጦር ወንጀል በአገር አቀፉም ሆነ ባለም አቀፉ ማህበረሰብ ተጠያቂ እንዲሆን ግፊት ሲደረግ አለመታየቱም ዘረኛው አገዛዝ የሚያካሂደው የዘር ጭፍጨፋ የተፈቀደለትን ያህል እንዲሰማው አድርጎታል። እንዲያውም እጅግ በሚያሳዝን ሁኔታ በህዝብ ላይ እያደረሰ ያለው ግፍና ሰቆቃ ያብቃ ከማለት ይልቅ ይህን ዘረኛ ስርዓት ለማስቀጠል ለባዕዳን ያደሩ ከሃዲ ዜጎቿ አማራው ለህልውናው የሚያካሂደውን አገራድን የትጥቅ አመጽ ከፋፍሎ ለማዳከም ኃይላቸውን አስተባብረው በመሯሯጥ ላይ መገኘታቸው ካገዛዙ ባልተናነሰ ሊወገዝ ይገባል። የኦሮሞማ አገዛዝ በአማራው ላይ የሚያደርሰው ዘግናኝ የዘር ጭፍጨፋ ብቻ ሳይሆን በክርስትና እምነት ተቋማት ሲኖዶስ ላይም እንዲሁ በመከፋፈልና በማዋከብ የኦርቶዶክስ እምነትን በዘር ሊያካልል የዚህና የዚያ ቋንቋ ሲኖዶስ በሚል አረመኔ የብተና ተግባር ላይም ተጠምዶ ይገኛል። ዜጎችን ለማፈንና ለማዋከብ ሰበብ የሚቀፈቀፈው አገዛዝ የአዲስ አበባ ነዋሪዎችን በተለይ ትውልድ አማራ የሆኑትን የአድዋ በዓልንና የአፍሪካ አንድነት ስብሰባን ሰበብ አድርጎ ዜጎችን ቤት ለቤት በማሰስ በገፍ እያፈነ ሲሆን በተለያዩ ጥቃቅን ሙያ የተሰማሩ ወጣቶችን ከመንገድ እያፈሰ ወደ ጦርነት ሊማገድና ነዋሪውን እንዲሰልሉ እያስገደደ መሆኑ የኑሮ ውድነት የገረፈው በሰላም ወጥቶ የመግባት ሰላም ያጣውን የከተማዋን ነዋሪ በማዋከብ ላይ መሆኑ በሸጥ የተሞላ የወደብ ጥያቄን ሰበብ በማድረግ የአገሪቱ ደህንነትና ግዛታዊ አንድነት ላይ ዘላቂ ጠንቅ ሊኖረው እንደሚችል እየታወቀ ከጎረቤት ሶማሊያ ጋር ጦርነትን ለመጫር መንቀሳቀሱ አገዛዙ አገር ማፍረስን መርሃ ግብሩ አድርጎ የተሰማራ ለመሆኑ አንድ ማሳያ ነው። የኦህዴዱ ኮሎኔል ቁንጮ ሆኖ የሚመራው ዘረኛ አገዛዝ በመራዊ ሰላማዊ ዜጎች ላይ ያካሄደውን ፋሽስታዊ ጭፍጨፋ በሰው አልባ አውሮፕላንና ከባድ መሳሪያ በንጹሃን ላይ እያደረሰ ያለውን ፍጅት የሀብትና ንብረት ውድመት በአራቱም ማዕዘን እያደረሰ ያለውን ግፍና ሰቆቃ የሀገር ሀብትን ዘረፋ በጽኑ እያወገዝ የሰበላ አገዛዝ አገርን ከናካቴው ከማፍረሱ በፊት ልናስወግደው ይገባል። ይህ እውን ይሆን ዘንድ አገር ወዳዱ አንቶኖ ተጣምሮና ተባብሮ ለትግል እንዲነሳ ጥሪ እናቀርባለን። ዘረኛው አገዛዝ ይወገድ። የኢትዮጵያ ህዝብ ያቸንፋል።
Thank you.
አድማጮቻችን በዛሬው ዕለት ከጓድያሱ አድማጆች የኢትዮጵያ ህዝባዊ አብዮታዊ ፓርቲ መስራችና የከፍተኛ አመራር ኮሚቴ አባል ጋር በወቅታዊ ጉዳዮች ላይ ቆይታ እናደርጋለን። ጓድያሱ በቀድሚያ ለዚህ ቃለ ምልልስ በሰዓቱ በመገኘቱ በጣም እናመሰግናለን። የመጀመሪያ ጥያቄ ብዙዎች በብሔራዊ ማለትም በአገር ውስጥ ጉዳይ ፖለቲካው ኢኮኖሚው ማህበራዊው ላይ ከሞላ ጎደል ያተኮሩ ዓለም አቀፋዊ ጉዳይ የተዘለለ ይመስላል። አለበለዚያም ካገዛዙ በሚሰጥ መመሪያና መንደርደሪያ እንደ ካድሬ መቀባጠር ነው የተፈነው። አገዛዙ ያገር ውስጥ ጉዳይ ሲወጥረው ወደብ ይያለ ህዝብን ከዋናው ጉዳይ ለማራቅ አዲስ አጀንዳ ሰጥቶ የተፈጨረጨረው ብዙም የተሳካ አይመስልም። ሶማሊያ ለረጅም አመታት ላለፉት 40 አመታት ማለት ይቻላል ከፍተኛ ቀውስ ውስጥ የምትገኝ ሀገር ናት። ሶማሊላንድ ደግሞ ህገወጥ ነጻነት አቡጃ ታይዋን ብቻ ነች ወቀና የሰጠቻት። እስቲ በዚህ መንደርደሪያ የወደቡን ጉዳይ እና ዓለም አቀፍ አንደምታውን ቢያስረዱን።
የዘረኛ ገዛዝ እንግዲህ ከአፍሪካ አምባገነኖች ብዙ ተምሯል። አፍሪካ አምባገነኖች የፖለቲካ ችግር ሲገጥማቸው ሌላ ህዝቡን ወደ ሌላ አቅጣጫ እየተሆነ የሚወስድና አላስፈላጊ የሆነ እንትን ላይ በህዝቡ እንዲያተኩር ለማድረግ ርዕስ ይፈጥራሉ፣ አጀንዳ ይሰራሉ። እና ልዩ ልዩ ይህንን መጥቀስ የምንችለው ብዙ አለ በአፍሪካ ደረጃ። እና ይሄ ዘረኛው አገዛዝ አሁን የወደብ ጉዳይ የህልውና ጉዳይ ነው፣ የሞት ስጋት ጉዳይ ነው። መጀመሪያ ማን ነው ወደቦቹን ያስረከበ? እነሱ አይደለም ነው? ወያኔ አይደል? ኮሎኔሉ አባል ሆኖ የቆየበት ወያኔ እኮ ነው ያስረከበው። አሰብ ጥያቄ ሲነሳ እኛ የአሰብ ጉዳይ መልከተንም አንፈልግም እስከ ማለት ደረሱ የተባለውም ያኔ ነው። እና አለወደብ ሀገሮች የሚኖሩ አሉ፣ ሊኖሩም ይችላሉ። ኢትዮጵያማ ወደብ በነበራት ጊዜ ምንም ያደረገችው የኢኮኖሚ እድገት የለም። እንደ ማቀቅር ነው የኖር ነው። ወደብ ስላገኘን ስለነበረን አሰብና ምጽዋ ኢኮኖሚ እድገትን ያገኘን አስመስሎ ማቅረብ የሚቻል አይደለም። እና እነዚህ ዋናው የአሳ ምናምን ቴኮ ጭንቅላቱ እንደሚበለው ከስርዓቱ ጋር የተያዘ ነው። ስርዓቱ የተበላሸ የተግማማና ጸረ ህዝብ ስርዓት ስለሆነ አራት ወደብ የሚኖረው ከኢኮኖሚ አቅም ሊያወጣን የሚችል ነገር አይደለም። እንኳን እንትን ከዛ ደግሞ መፍትሄ ይፈልጋለሁ ይህንን ነገር የወደብ ጉዳይ አንስቻለሁ። መፍትሄ ይፈልጋለሁ። ኢትዮጵያ ወደብ የላትም እና ትክክል አይደለም እንደው አግባብ የለውም ምናምን በሚል ተንጫጭሶ የት ይሄዳል? ሶማሌ ጋር እንግዲህ ከሶማሌ ጋር ገብቶ በሶማሌ ጉዳይ ጣልቃ ገብቶ ወታደር ስንት ወታደር ልኮሉ ወታደር ሁሉ ያለቀበት ነው። ግን የሶማሌ በአፍሪካ አንድነትም ህግ መሰረት እና በዓለም አቀፍ ህግ መሰረት የሶማሌን መገንጠል እንደ መንግስትና እንደ ሀገር ደግፎ ሊቆም የሚችልበት ዲፕሎማሲ፣ ግን ዲፕሎማሲው ተበላሽቷል። የኢትዮጵያ ዲፕሎማሲ እነ ደመቀ መኮንን አይነት ነበሩ እኮ ውጭ ጉዳይ ሚኒስቴሮች። ከዛ አሁንም ደግሞ የተካው ደግሞ የባሰበት መሀይም ነው፣ ምንም ነገር የማያውቅ ግን እነሱን ሁሉ ያሰራቸውም ኮሎኔሉ ራሱ ነው የሚወስነው። ራሱ ወስኖ እነሱን አጫፋሪ ነው የሚያደርጋቸውና እንጂ ይሄ የሚደረግ ነገር አይደለም። ዲፕሎማሲያዊ እውቅና ሰጥቶ ከተገነጠለ ክፍል ጋር ብቻ ሊስማማና የዛን ሀገር ጠላትነት ሊያተርፍ ባልተገባው ነበር። እኛ ላይ ብዙ ጉዳት ሊያደርስብን የሚችል ብዙ ነገሮች ሊጭርብን የሚችል ነገር ነው የጀመረው እና ያደረገው። እና ገና መዘዙ ብዙ ነው የሚሆነው ብዬ ነው የምገምተው። እና ደግሞ የሶማሌ መንግስት ተወካይ ያወቀው ራሱ የሚያውቀው ሌሎቹ የሚያውቁት ተወካይ መጥቶ ስብሰባ እንዳይሄድ ለአፍሪካ አንድነት ስብሰባ ከሆቴሉ እንዳይሄድ ማገድ እና እንዲህ አይነት ሁሉ ተጽዕኖ ማድረግ በጣም በጣም ኢትዮጵያን እንደ ሀገር የነበረንን ዲፕሎማሲና ባህልና ታሪክም ሁሉ የሚያበላሽ እርምጃ ውስጥ ነው የገባው። የውድቀት ስራ ነው የሰራው እና መወገድ ያለበት ይመስለኛል።
እዚህ ላይ በፊት ኢትዮጵያ በአሰብና በምጽዋ በተጠቀመበት የነበረበት ጊዜ በምጽዋ ነበረ የባህር ኃይሏ የነበረውና በጠቅላላ ሲታይ ከዛ አካባቢ ካሉ ሀገሮች ማለትም የአረብ ሀገሮች አሁንም በኤርትራም ከተጋለጥ ይያለው ብላ ቦታውን ከተቆጣጣረች በኋላ የአረብ ሌክ የአረብ ሐይቅ ይሉታል። ምክንያቱም አንድም ከኢትዮጵያ ነበረች በመሐከሉ የነበረችውና እንዴት ምዕራባውያን በወቅቱ በብዛት የአረብ ሀገሮች ያንን እንዳይቆጣጠሩት ይፈልጉ በነበረበት ጊዜ ለምንድን ነው ኢትዮጵያን ወደብ አልባ እንድትሆን የፈቀዱበትና ይህን ሁኔታ ሊፈጠር የቻለበት ለምንድን ነው? በሁለተኛ ደረጃ ደግሞ ቀደም እርሶ እንደጠቀሱት ወደ የጅቡ የማን ነው የሶማሊላንድ ጉዳይ ሶማሊላንድ ራሳቸው ሶማሊዎች እርስ በርስ ይቃረኑ የነበሩትን መልሶ አንድ ሊያረጋቸው የሚችል አይደለም ወይ? ሌሎች የአረብ ሀገሮችም ይህንን ሁኔታ ተጠቅመው በኢትዮጵያ ላይ ጥቃት አያካሂዱም ወይ?
በኢትዮጵያ ላይ ጥቃት ለማካሄድ ምን የሚያስፈልጋቸው አይደለም። አገዛዟ ራሷ እያጠቃት ነው ኢትዮጵያን እና በአገዛዝ ነኝ ብሎ የተቀመጠው በጣም እየጎዳት እና እያጠቃት ስለሆነ ደግሞ ለኤሚሬቶች ሰግዶ ለነ ሳውዲ ሰግዶ ነው ይህንን ሲሰራ የቆየውና ብዙ ጥቃት እናንትን የሚያስኬዳት ነገር አይደለም። ግን ፖለቲካቸው ለምሳሌ አሜሪካን ከወሰድ ነው የኢትዮጵያ አንድነት የኢትዮጵያ ግዛታዊ አንድነት የሚነካ አይደለም ብሎ ለፈፈና መጨረሻ ከሻቢያም ከወያኔም ጋር ገጥሞ ያንን ሴራውን የተባበሩት መንግስታት ላይ በቡቶስ ጋሊ አማካኝነት ያልትኑ የኤርትራ ነገር እንዲወሰን ለማድረግ የቻለበት የፈቀደበት ሁናቴ ነው። እንኳን አሜሪካ እስራኤል የምትሆን ወዲያው የተሸጋሸጉትና ብዙዎቹ ደግሞ የተታለሉት ኢሳያስ አፈወርቂ የእኛ ነው ብሎ እና እንትኑ ቀይ እንትን ያለው ሶቪየት ይወጣል እና በእኛ ስር ቁጥጥር ስር ይገባል የእኛ ተከታይ ይሆናል ሰውዬው ብለው ብዙ ተስፋ ስላደረጉ በዛ መንገድ ነበር የተንቀሳቀሱት። ግን እሱ ሁሉ ስህተት ነበረ። የኤርትራው ሰውዬ መሪ ኢሳያስ አፈወርቂ እነሱ ባሉት መንገድም አልሄደም። የታው አረቦቹም ከቦታው አልተላቀቁም። ይሄ ደግሞ የኢትዮጵያው ደግሞ እንደውም የኤሚሬትስ እና የሳውዲ ተከታይ ነው የሆነው። በደንብ አድርጎ ተከታይ ሆኖ ያው ኢትዮጵያን ለኤሚሬትስ እንደሸጠ መቁጠር ይቻላል። ድሮኑን እና መሳሪያ ይሰጡታል። የእነሱ አሽከር ሆኖ ነው ያለው እና በቀይ ባህር በኩል የፈለጋቸውን ሊሰሩ የሚችሉበት ሁኔታ ነው ያገኙት። እነ ሳውዲ እና አረቢያ እነዛ ሁሉ ኤሚሬትስ ሁሉ እና ለኢትዮጵያ ምንድን ነው ጥቅሙ? ምንም የሚጠቅመው ነገር የለም። አንደኛ ነገር በሶማሊላንድ ወደብ አድርጎ በርበራን ምናምን ሁሉ መጠቀም የሚለው ነገር ገና የተንጠለጠለ ነው። እንዳልከው አንተ አሁን እንደጠየቀ ሶማሌዎች ደግሞ ትልቅ ትብብር እንዲያደርጉ በአሜሪካ ኮንግሬስ ሁሉ የምትወከለው ሶማሌ ራሷ እነሱን ደግፋ ሁሉ እስክትናገር ድረስ ትልቅ መተባበር አገራችን ተነካ በሚል ህብረት እንዲያደርጉ የገፋፋ እርምጃ ነው የወሰደው ይሄ ኮሎኔሉ። ስላዝነጠቅ ስለሆነ ምንም እውቀት ስለሌለው ዘረኛ ተራ ዘረኛ ስለሆነ የሚወስዳቸውን ፖለቲካ እርምጃዎች ምን እንደሆኑ የሚያስብ ሰው አይደለም እና በእንትኑ ከመጣ ደግሞ አሁን የካቲት 12 የሰማዕት ቀን ይከበራል። ድሮ ግራዚያኒ ባደረገው ከግራዚያኒ በላይ ባይሆን እኔ ተራተራለሁ። ማስ ከፍ ከፍ ያለ ከዚያ በባሰ የኢትዮጵያን ህዝብ እየፈጀ ያለው ይሄ የኮሎኔሉ አገዛዝ ነው እና ከድጡ ወደ ማቱ ከማቱ መስመቱ እንደዚህ ነው የትይዘ ነው ያለነው እና በፖለቲካ መስክ ኢትዮጵያን አስጠቅቷታል ወደብ የሚለው እንትን ምንም የሚጠቅመን ሳይሆን ጣጣ ነው ያመጣብን ተጨማሪ ገና ምንም የሚሆን ነገርም አለን ባህር ኃይል ምን ይኖረናል ምናምን ቦታ ሰጥተውናል ለባህር ኃይል የትኛው ባህር ኃይል ነው የኦሮሞ ባህር ኃይል ነው ወይስ የኢትዮጵያ ባህር ኃይል ነው የሚያቋቁመው እሱ እና ዝም ብሎ በዚህ ላይ መታለልና እንትን መጋለብ አያስፈልግም ይልቅስ የህዝቡን አንድነት የተጀመረውን ትግል ደግፎ ማስወገድ ነው ያለውን አገዛዝ ዘረኛ አገዛዝ ይሄ ነው ዋናው ስራ ወደ ሌላ እይታ መውሰድ እንትና ማነው ስዩም መስፍን ከሻቢያ ጋር በዚህ በባድሜ ነገር ሲጀምራቸው አሰብን ልናስመልስ ነው አሰብን ሊያስመልስልን ነው ያሉ ያመኑ ስንት ነው ተነዱት ይህን አምነው ሄዱ ያው ስንት ከመቶ ሺህ በላይ ወገኖቻችን አልቀዋል አሁን ጡረታም የለ ምንም የለ ስማቸውም አይነስ እንትናም ያው ሻቢያ ሙሉ አድሩ ደግሞ የነ ባድሜ የነ ዛላምበሳም ባለቤት ተብሏል የተለወጠ የለም ጉዳት በእኛ በደማችንና በንስጋችን የሚጫወቱት በሀገራችን ክብር ላይ ነው የሚጫወቱት ና ይህንን ነገር በደንብ አይቶ ከስሜታዊነት ርቆ ከውል ተስፋ ርቆ ትግልን ማጠናከሩ ነው ዋናው እና የትግሉ ታጋይ ሀይሉ ደግሞ አንድነቱ የሚያጠናከር መወሰድ ያለባቸውን እርምጃ እንዲወሰዱ ማድረግ አንድነት ሀይሉን የሚከፋፍሉትን መታገል ማስወገድ ያስፈልጋል።
ለማጠቃለል ቀደም ተጠቅስ አርገው እንዳለፉት የሰማታት ቀን በ1929 ዓ.ም ግራዚያኒ ያስገደላቸውን የአዲስ አበባ ሰላማዊ ነዋሪዎችን በማስተዋወት እናከብራለን። ይሄ በዚህ አጋጣሚ ግን በትግል ለጣሊያኖቹ ሳይገዙ ሁኔታውን የጀመሩት ሁለት ሰዎች ናቸው። በሁለት ሰዎች በትግል ጊዜ ቁጥር ዋጋ እንደሌለው አብርሃ ደቦጭና ሞገስ አስገዶም ያስመሰከሩበት ነው። ያም ምናልባት ወቅቱ ለነበረው ጣሊያን ለፈጃቸው ተጠያቂ ነው ቢባልም የበለጠ ለመነሳሳትና ለነጻነት ለሚደረገው ትግል ብዙ አስተዋጽኦ አድርጓል ተብሎም ይታመናልና በዚህ አጋጣሚ ይህን የሰማታት ቀን አስመልክተው የሚያስተላልፉት መልእክት ካለ እድሉን ሰጣለሁ።
አዎ እንግዲህ ግራዚያኒን ሁለቱ ቦምብ ይወረወሩም እነሱም በመኪና ያመላለሰው ኢትዮጵያዊ ደግሞ ብዙ ጊዜ ስሙም አይነሳም እሱንም ማስታወስ ጥሩ ነው። የግራዚያኒ ጭፍጨፋ የመጣው ቦምብ ስለተወረወረበት አይደለም። ኢትዮጵያን ወሮ ነው እሱ ጭፍጨፋ መካሄደው። ከአንድ ሚሊዮን ሰው በላይ በጣሊያን ጦርነት በመርዝ ጤትና በአየር ድብደባ ሁሉ አልቋል። እና እሱ ትግል ይሄ አይደል እንዴ ትግል ስለተደረገ ቦምብ ስለተወረወረበት ነው የሚጀምረው ሳም ያዋጣ ነገር አይደለም። በተቀባለ በሁለተኛው ዓለም ጦርነት ናዚ ጀርመኒ ለምሳሌ ጀርመን አንድ እነሱ ሰው ሲገደል በአሳ አውጥቶ ኮመንደር ከፈረንሳይ ከየመንደሩ አውጥተው ይጨርሱ ነበር። እና ትግል ማስቆሚያ አይደለም እነሱ ናቸው ነካክተውት ብሎ የሚል አይደለም። እና ግን ምንድነው በኢህአፓ ላይ ብዙዎቹ በተለይ ደርጎች ናቸው አፋቸውን ሲከፍቱበት የቆዩ አንዱ ነገር ህዝብ አስፈጅ ይላል። እንዴ ታዲያ ካልታገለ እንዴ ልንሆን ነው? ጥይት ሳይበሳን የሚያልፍ ቢሆን እንደሱ አድርገን ትግላችን አካሄድ ነበር። ግን ጥይት እስከገደለን ድረስ እየሞትን እና ደም እየገበርን ነው እንትን ብለው ኢትዮጵያ ዝም ያኔ ለግራዚያኒ ያው እንትን ብሎ ለግራዚያኒ ኢትዮጵያን በቁጥጥር ስር አድርጎ ረግጦ እንዳይገዛና ቅኝ ግዛት እንዳንሆን በደማቸው ነው እንግዲህ ጠበቁልን ማለት እንችላለን አርበኞች። ይሄ አሁን ያለው አገዛዝ ለምሳሌ ህዝብ እየፈጀ ያለ ነው። በጥበጠጥ ይሄ የአማራ ህዝብ ሌሎችም እየታገሉት ነው። ብዙ መስዋዕትነት እየከፈሉ ናቸው። እና ይሄ እነሱ ለምን ህዝብ ተፈጀ? ህዝብ አለቀ። ይሄን ትግል እንደ ኮስም ብሎ ይቀበሉት እኮ ምንም አይነካ ማንም አይሞትም ነበር ብሎ ማለት እንግዲህ ከዚህ የበለጠ ስህተትና ክህደት ሊኖር አይችልም። ወይም ተገዥነት መታገል ነው። እስከ መጨረሻው መታገል ያስፈልጋል። እኛም በአቅማችን ታገልን በደርግን ለማለት ደርግ ጭፍጨፋ የጀመረው በኢህአፓ ተኩሶበት አይደለም። ስልሳዎቹን መጀመሪያ የጨረሳቸውን እኮ ስልሳዎች ሰው እኮ እሱን ሁሉ ይረሱታል። መጀመሪያ ከመጀመሪያው ጀምሮ በግድያ ፖለቲካውን የበላይነቱን ሊያሳፍን የሞክረው ነው እንጂ እሱ ተቆስቁሶ አይደለም። ተቆስቁስ ጥይት ተኩሳችሁበት ተቆሰቆሰ። መጀመሪያ የተኩሰው ኢህአፓ ነው፣ ደርግ ነው። አሁን ርዕስም አይደለም እኮ በአሁኑ ጊዜ መነሳት ያለበት ነገር አይደለም። አሁን ያለውን አገዛዝ የኮሎኔሉን አገዛዝ መታገል ያስፈልጋል አያስፈልግም ብሎ የሚነሳት ጥያቄ ሊኖር አይችልም። በአሁኑ ጊዜ የሀገራችንን ህልውና ከፈለግ የራሳችንን ህልውና እንኳን ለማስከበር ወጥቶ ለመግባት ላለመታገት ስቃይ ላለመቀበል የሚደሩ ተማሪዎችንም ማስታወስ ያስፈልጋል። ይህ አይነት ሁናቴ ውስጥ እንዳንገባ ከፈለግን የግድ መታገል አለ እና የሰማዕት ቀን አሁን የሰማዕት ቀን ይሄኛው አገዛዝ እንደውም የሰማዕት ቀን አረንጓዴ ቢጫ ቀይ ባንዲራ እንዳትይዙ አድዋ ቀን ብላችሁ እንዳታከብሩ እገዳ ነው እና እንኳን እንዴት ሳይፈጃችሁ ሄደ ጣሪያ ነው። ሌላ ነገር አይደለም ያለው የያዘው እና አሁንም ደግሞ ለዚህ መቼም የሚጎነበሱለትና እንደው ለሀገር የሚጠቅም ነገር ነው። ሌላ አመለካከት ሽንፈት ኖሯቸው ይችላል፣ ግን ለሀገር የሚጠቅም መንግስት ነው ያለው ብለው የሚያምኑ ካሉ እነሱን ሐኪም ቤት መክሰስ ያስፈልጋል። የአንጎል ጭንቅላት በሽታ ነው የሆኑ ብዬ ነው የማስበው። እና አለትግል መስዋዕትነት አለመስዋዕትነት ሀገርን መጠበቅ አይቻልም። እነዚህ ሀገራችንን ሊያጠፉ የመጡ ናቸው፣ እየባሰባቸው ነው የሚሄደው። ስለዚህ ጊዜ መስጠት በጣም ትልቅ ስህተት ነው። ሁላችንም አንድ ሆነን መረባረብ አለብን እና መጣል አለብን። ይህን ያለውን አገዛዝ ማስወገድ አለብን። አለበለዚያ ህዝባችንን ሀገራችንን ሁሉ የሚያጠፋ ነው። ደግሞ ማንንም ህዝብ አይጠቅሙም። ማንንም ሃይማኖት በሃይማኖት በዘር በብሔር በምን ሁሉ ብትንትን አድርገው ነገ ይሸሻሉ እንጂ እነሱ መፍትሄ ይፈልገው አንድ ሀገር የተለያየች ሀገር ለመግዛት የሚችሉ አይደሉም። ችሎታውም የላቸው። አሁን ውጭ ጉዳይ ሚኒስቴር ብለው የሾሙት ለምሳሌ ባነው ግለሰብ አሽከር የኢሰፓ አባል ሊሆን የነበረ እጩ የነበረ ነው። ከዛ በኋላ ዝም ብሎ ሲያገለግል የወያኔ አሽከር ሆኖ አምባሳደር ምናምን ኮንሱል የሆነ ሲያገለግል የቆየ ነው። አንድ ቀን የረባ ሀሳብ ይዞ እንኳን የሚጋጭ አይደለም ጌቶቹ። አሁን ደግሞ ዝም ብሎ ነው ከእንቅፋ አሁን የሶማሌው መንግስት የሶማሌው ጋር ባደረጉት እንትን ከእንትን ወደ ስብሰባ አስገባም እናግድሃለን ብለው እርምጃ ሲወስዱ እንግዲህ ምንድን ነው እንደ ውጭ ጉዳይ ሴቆች ሎ ያህል ይሄማ ሀገራችንን በዲፕሎማሲ ያሰድበናል፣ ኢትዮጵያን ያሰድባታል፣ ይጎዳታል ማለት አለ ያልነበረበት የታል አሽከር ነው እሱ ያኔ የወንጀሉ ተካፋይ ነው። ስለዚህ ይሄ እንቅፋት በመሀል የሚዘጉብንን ርዕስ የሚሰጡንን ዞር የሚያደርጉንን እይታችን ትተን ይሄ ጠላት አገዛዝ ነው፣ ይሄ ጠላት አገዛዝ መፍረስ፣ መውደቅ፣ መበተን አለበት ብለን በአንድ ላይ መታገልና መግፋት ያለብን ከእሱ ነው። ደግሞ በዚህ ደግሞ ተያያዘ በጣም መጥፎ ደግሞ ምንድን ነው በህዝብ መሀል ሆኖ የህዝብን ኃይል አሁንም የሚከፋፍሉ የህዝብን ኃይል አሁንም ሊያዳክሙ ሞክሮ የለመደባቸው አዲስም ደግሞ የተቀጠሩ ባንዳዎች ስላሉ እነዚህም ባንዳዎች አጋልጦ ከጥቅም ውጭ ማድረግ ያስፈልጋል። ሌላ መልእክት የለኝም።
ለዛሬ በሰጡኝ አስተያየት በጣም አመሰግናለሁ። ሰሞኑንም በሌሎች ጥያቄዎች እንደምንገናኝ ተስፋ አደርጋለሁ። በጣም አመሰግናለሁ።
Thank you.